ትን ሀሳብ የያዘውን እና እንግዲህ ድንገት እንደ መዝጊያም ልንለው እንችላለን። ማደግ ማቆሚያ የለውም፣ እናድጋለን ክርስቶስ እስከሚመጣ ድረስ ማለት ነው። ግን እዚህ ጋር እንግዲህ የምናየው ምንድን ነው? እሱ ኤፌሶን ምዕራፍ 4 ላይ ያለውን ሀሳብ ከቁጥር 17 እስከ 24 ያለውን ሀሳብ ነው አብረን የምንመለከተው እና እሱን ወንድማችን ዮሴፍ ደግሞ ያነብልናል። አብረነው ከእሱ ጋር በማንበብ ሀሳቡን ደግሞ እንከታተላለን። ይተባርክ ወንድሜ ዮሴፍ። የሰጠሁት ርዕስ የወሰድኩት ከዛው ከመጽሐፉ ውስጥ ነው፣ እናውልቅ፣ እንታደስ፣ እንልበስ። ስለዚህ የታደሰ አእምሮ ለአዲስ እርምጃ በጣም ወሳኝ ነው። ባለፈው ሳምንት የአእምሯችንን ጦርነት ባለፈው ሳምንት ሳይሆን ከዛ በፊት በነበረው ጊዜ የአእምሯችንን ጦርነት ለማሸነፍ ፊልጵስዩስ ምዕራፍ 4 ላይ ባለው ሀሳብ ላይ እንግዲህ እንደነዚህ ስላሉ ነገሮች አስቡ የሚለውን ሀሳብ ይዘን እውነት መነሻው የሆነውን ንጹህ የሆነውን ትክክል የሆነውን መልካም የሆነውን በጎ የሆነውን በጎነት ቢሆን ምስጋና እንደነዚህ ስላሉ ነገሮች አስቡ ብሎ የጦርነቱ ፍልሚያ የሚደረግበትን ሜዳውን በምንድን ነው መከለል መጠበቅ ያለብን? ስለዚህ እነዛን 8 ነገሮች ማጥለያ ብለን ሰተናቸው ነበር አይደለ? ማጥለያ ናቸው። ምክንያቱም የሚመጣ ሀሳብ ሁሉ በአእምሯችን መስተናገድ የለበትም። ግን ይህንን ስንናገር ይሄ ክርስቲያናዊውን ስለሆነው አእምሯችንን በመታደስ ስለመለወጥ ስናስብ እንድናስብ ነው። ይሄ በኒው ኤጅ ሙቭመንት ባለው አይነት እሳቤና ምልከታ ውስጥ አይደለም ይህንን ሀሳብ እየተመለከተን ያለ ነው። ከዛ ፈጽሞ በጣም የራቀ ነው። ምክንያቱም ያኛው የሚለው ምንድን ነው? እሱ ራስህ ላይ ያተኩር፣ አንተ የራስህ አምላክ ነህ። ስለዚህ በሀሳብህ ያለውን የትኛውንም ነገር ልታደርግም ልትሆንም ትችላለህ የሚል ነው በዛኛው ሰፈር ያለው አስተሳሰብ። ክርስቲያናዊው አስተሳሰብ ደግሞ ኃጢአተኞች እንደሆነን እናውቃለን። ንስሐ በመግባት ክርስቶስ ኢየሱስ ጌታችን አዳኛችን ስለሆነ ሮሜ ምዕራፍ 12 ላይ እንደሚናገረው ራሳችሁን ሕያውና ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ ለምናችኋለሁ ብሎ እንደሚል ራስን በመስጠት ለማን? ክርስቶስ ጌታ ለሆነው አዳኝም ጌታም የሆነው ኢየሱስ ክርስቶስ አዳኛችንም ነው ጌታችንም ነው። ጌታችን ነው ብለን ስንል ኢየሱስ ክርስቶስ ልንገዛለት የሚገባን የእሱ ባሪያዎች ነን። አሜን። ባሪያዎች ነን። ምክንያቱም የእርሱ ጌትነት በእኔና በእናንተ ላይ በየትኛውም ነገራችን ላይ ባለቤትነት ስለሆነ፣ ስለዚህ እናውልቅ፣ እንታደስ፣ እንልበስ። ጳውሎስ በጣም ስለዚህ ይህንን እነግራችኋለሁ፣ በጌታም አደራ እላለሁ፣ በአስተሳሰባቸው ከንቱነት እንደሚኖሩት እንደ አሕዛብ እንዳንመላለስ። ባለፈው ስንነሳ ይህንን ሀሳብ ስንጀምር ኤፌሶን ምዕራፍ 4 ከቁጥር 11 ጀምሮ እስከ 16 ባለው ሀሳብ ላይ ነው በክርስቶስ ሆነን ልክ ወደ ክርስቶስ እንደግ የሚለውን ሀሳብ የተመለከት ነው የጀመር ነው እና በአእምሯቸው ቁጥጥር ስር ያሉ ሰዎችና በመንፈስ ቅዱስ ኃይል ቁጥጥር ስር ያለ አእምሮ ምን ይመስላል የሚለውን ጳውሎስ በንጽጽር የሚያሳይበትን ክፍል ነው የምንመለከተው። ከ17 እስከ 24 ባለው ሀሳብ ውስጥ የመጀመሪያውን ክፍል ከ17 እስከ 19 ብንከፍለው ከ17 እስከ 19 እነዚህ በአእምሯቸው በአስተሳሰባቸው ከንቱነት አሁን ጳውሎስ የሚያገናኘው የቱ ጋር ነው? የአስተሳሰብ ከንቱነት ከአእምሮ ጋር የተገናኘ ነው አይደለ? ስለዚህ ክርስትናችን ትልቁ ጦርነት የሚካሄደው ከልባችንና ከአእምሯችን ከሀሳባችን ጋር ነው። ምኞት ጸንሳ ኃጢአትን ምን ታደርጋለች? ትወልዳለች። ኃጢአትም ምን ታደርጋለች? ሞትን። ከአስተሳሰባችን እናንተስ ይህንን ዓለም ትመኛላችሁ ከእግዚአብሔር ጋር ጠበኞች ናችሁ ብሎ ሲል ከምኞት ጋር ከሀሳብ ጋር የተገናኘ ነው። ባለፈው ነግሬያችኋለሁ፣ ልብን ልብ በሉት የሚል ስብከት፣ የቆየ ስብከት የሰማሁት ርዕሱን አድረሰው በጣም ልባችን። ለዚህ ነው ጌታ በምሳሌ መጽሐፍ ላይ የህይወት መውጫ ከዛ ነውና ልብህን ምን አድርገው ይላል? አጥብቀህ ጠብቀህ። ኢየሱስ ክርስቶስም ሲናገር ምን አለ? ሰው ከውጭ ወደ ውስጥ የሚገባው ነገር ሳይሆን ከውስጥ ወደ ውጭ የሚወጣው ነው የሚያረክሰው። ስለዚህ የእኛን አእምሮ እግዚአብሔርም ይፈልገዋል፣ የእኛን አእምሮ ሰይጣንም ይፈልገዋል። ዘፍጥረት ምዕራፍ 3 ላይ የነበረው ክስተት በአዳም በሔዋን ሄዋን ከሰይጣን ጋር ባደረገችው ውይይት ታስታውሳላችሁ አይደለ? ሄዋንን መጥቶ ሰይጣን ምን አላት? አይ እንደው ሁሉን እንዳትበሉ ተብላችኋል ወይ ብሎ አላት። አይ አንዱን እንዳትበሉት ግን እንደውም እንዳትነኩትም የሚል ነገር ብላ አለችው። አሁን ቁም ነገሩ ምንድን ነው? እሱ ሄዋን አይምሮዋን ከፍታ የሰጠችበትን መጠንና ልክ ነው የምንመለከተው። ሰይጣን በልባችን ያለውን ሀሳብ አያውቅም፣ ነገር ግን ሀሳብ ያቀብለናል፣ አንጠራጠር። እዚህ ነው መጽሐፍ ቅዱሳችን ለሰይጣን እድል ፈንታ ምን አታድርጉት ይላል? አትስጡት። ምክንያቱም አንዲቷ የምንሰጣት ያቺ ስንጥቋ ያቺ አንዷ ኢንች ለሰይጣን ለመግቢያ በጣም በር ነች፣ አትጠራጠሩ። ስለዚህ በአስተሳሰባቸው ከንቱነት ይሄ የክርስቲያን ህይወት መለወጥን መቀደስን በህይወታችን ውስጥ እንዲሆን እንዲሰራ ከፈለግን ወገኖቼ አእምሯችን በጣም አድርጎ ለእግዚአብሔር መሰጠቱን እርግጠኛ መሆን መቻል አለብን። በጣም አሁን ያለንበት ዘመን ደግሞ በተለይ አእምሯችንን ካፕቸር የሚያደርጉ ነገሮች በጣም ማአት ናቸው አይደለ? ማለት አይጎዳንም እኮ አይደል? ነገሩ ስለማይጎዳ አይጎዳንም ብለን ስለምናስብ ግን ባለፈው አንድ ፖድካስት ላይ ስሰማ ሰዎቹ ዲስከስ የሚያደርጉት ስለ ዲቫይስ እና ዲቫይስን በተመለከተ በጣም ሰዎችን ምን ያክል አላረ በጣም አድርጎ አዲክትድ እንዳደረገ የሚናገርበት ሐሳብ ነው። በጣም የገረመኝ ነገር ምንድን መሰላችሁ? አይታችሁ እንደሆነ ስልካችን ላይ የምንጭናቸው አፖች በጣም ከለርፉል ናቸው አይደል? አትራክቲቭ ናቸው። በቃ አይምሯችንን ካፕቸር የማድረግ አቅም አላቸው። ሲናገር ሰውየው ምን አለ? ያንን የሚያደርጉት ባይ ዲዛይን ነው የሚያደርጉት። ምክንያቱም ኖርማሊ ውጪ ወጥተን ሰውየው ሲያብራራ ውጪ ወጥተን ስንመለከት ናቹራል የሆኑ ነገሮች ኃይል የሆነ ኃይለኛ የሆነ እንትን የላቸውም አይደለ? የሆነ ግሪኒሽ ነገር፣ ሰማያዊ ነገር፣ ብራውን ነገር ነው አይደለ የምንመለከተው። ብሬናችንን ግን ስቲሚሌት እንዲያደርግ ስለሚፈልጉ ካፕቸር የሚያደርገውን ነገር በጣም ይፈልጋሉ፣ ያደርጉታል። ፐርፐዝሊ ማለት ነው። ሰውየው ዲስ ኢዝ ዘ ፖይንት። ሰውየው ምን አለ? ስልኬ አለ ብላክ ኤንድ ዋይት የሚያደርገውን አፕ ጭኜበት አሁን ስልኬ አለ ብላክ ኤንድ ዋይት ነው። በላዩ ላይ ያለውን ነገር ሲያይ በብላክ ኤንድ ዋይት ነው የሚያየው። ስለዚህ በጣም የእሱን አቴንሽን ሊስብ በሚችል መልኩ ያ ነገር እንዳይዘው ሌላ አፕ ጭኖ ብላክ ኤንድ ዋይት አድርጎታል። አይ ሴድ በጣም ለካስ ፐርፐዝሊ ነው ዲዛይን የሚያደርጉት ማለት ነው። በቃ ስለዚህ በጣም ይሄ አትራክት ሊያደርግ የሚችል ነገር ነው። አምሹር ሀሳቤን በጣም ገብተው አግኝታችሁታል። የትኛውም ነገር በጣም አድርጎ ውበት ኖሮት የትኛውንም ነገር ያህል ቢሳልና ቢቀመጥ ነገር ግን አይምሯችንን ለእግዚአብሔር ነገር እንዲገዛ የማያደርገን ከሆነ በጣም እንጠንቀቅ። አይምሯችን በጣም ያለው ትግልና ውጊያ ወገኖቼ፣ የአይስበርግ ምሳሌ እንኳን ብንወስድ አይስበርግ ሁልጊዜ ብቅ ብሎ የምናገኘው 10% ነው አይደለ? ከባህር እንትኑ በላይ ያለው ከዛ 90% ውስጥ ነው ያለው። ስለዚህ በጣም ትኩረት ልናደርግ የሚገባው ከላይ ያለው ከሰርፌሱ በላይ ያለውን አይደለም፣ ከሱ በታች ያለው ያ ነው በጣም መሰረት የያዘው መሬት የያዘው። ማስተዋል ያለብን አይምሯችንን እንዲሁ ሀሳባችንን ብቻ የምናስተናግድበት ቦታ አይደለም፣ ነገር ግን መንፈሳዊ አቅጣጫዎቻችንን ሁሉ የሚወስን። የእነዚህን ሰዎች ምንነት ስትመለከቱ ጳውሎስ በጣም የሚናገራቸው ነገሮች ያልታደሰ አእምሮ ያላቸው ሰዎች፣ ስለዚህ ይህንን እነግራችኋለሁ፣ በጌታም አደራ እላችኋለሁ፣ በአስተሳሰባቸው ከንቱነት እንደሚኖሩ እንደ አሕዛብ ልትመላለሱ አይገባም። እነርሱ በልባቸው መደንደን የተነሳ ስለማያስተውሉ የልባቸውን ድንዳኔ ታያላችሁ። ልቦናቸው ጨልሟል፣ ከእግዚአብሔር ሕይወት ተለይተዋል። ሕሊናቸው ስለደነዘዘ በማይረካ ምኞት፣ ይሄ የስፓይራል የሆነው እንትኑ ጡዘቱ ማለት ነው፣ የሚዞረው የሚሄደው አካሄድ ከሆነ ደረጃ ወደ ሆነ ደረጃ ከሆነ ደረጃ ወደ ሆነ ደረጃ እየባሰ የሚሄድ አካሄድ ነው። አእምሯቸው በጣም ደንዝዟል። ወገኖች የልባችን ሐሳብ ማንኛውም መንፈሳዊ ውጊያ መነሻው አይምሯችን ነው። የእስራኤልን ሕዝብ እግዚአብሔር ከግብጽ ምድር ሲያወጣው በወጡ ጊዜ እግዚአብሔር እነሱን በጣም ለእርሱ ዕቅድና ዓላማ በጣም ይፈልጋቸው ነበር። ብዙ ጊዜ ሰባኪያን ሲናገሩ ሰምታችኋል። የእስራኤል ህዝብ ከግብጽ ምድር ወጣ እንጂ ግብጽ ከልባቸው አልወጣችም ነበር አይደለ? ስለዚህ በምድረ በዳው እግዚአብሔር ያንን ሁሉ ተአምራት ያደረገ እነዚህ ሰዎች በጣም ልባቸው እዛ ነበር። እና የግብጽ ሽንኩርት የሚል በጣም ትልቅ ናፍቆት እንትን ነበራቸው። ኖስታልጂያ ነው የሚባለው፣ በቃ ናፍቆት ነበራቸው። እነዚህ ሰዎች የሚያስቡት እዛ ጋር ትተው የመጡትን ነገር። ወገኖች፣ የኔና የናንተ አእምሮ አስተሳሰብ ከንቱነት የያዘው መሆን የለበትም። የአስተሳሰብ ከንቱነት ብሎ ሲል ጳውሎስ ይሄ በጣም የመለኮታዊው ዓላማ ኮምፓስ የጠፋበት ኮምፓስ የሌለው ማለት ነው። እንግዲህ አስቡት፣ ባህር ላይ ሄጄ አላቅም፣ ግን ባህር ላይ መርከብ የሚጓዙ ወይም ደግሞ አይሮፕላን የሚያበሩ ሰዎች ኮምፓስ አላቸው አይደለ? ምክንያቱም አቅጣጫ ይሰጣቸዋል። እነዚህ ሰዎች የአስተሳሰብ ከንቱነት ብሎ ሲል ስትመለከቷቸው የህይወት የሆነ ዋና የመለኮት ዓላማ የላቸው። እኔና እናንተ ያንን የመለኮት ዓላማ ይዘን ልናባክነው አይገባም። አቅጣጫ የሌለን ሰዎች ሆነን መገኘት የለብንም። የልባቸውን መጨለም ድንዳኔ እንመለከታለን። እግዚአብሔርን እውነት ለመረዳት የማይችል አንድ የመጽሐፍ ቅዱስ መምህር ዶክተር ግራንት ኦስቦርን የሚባል ሰው በዚህ ሀሳብ ላይ ሲናገር በጣም ያስቀመጠው ሀሳብ ከመነጋት አልፎ በጣም አስደነገጠኝም አስፈራኝም። ምንድን ያለው? እነዚህ ሰዎች ፐርፐስፉሊ የእግዚአብሔርን ነገር ለመቃወም የቆረጠ ማንነት አላቸው። አሁን ጁን ያለንበት ወር የኤልጂቢቲኪው ፕራይድ ማንዝ ነው አይደለም የሚሉት። ከኒ ኢማጂን ይሄ ፕራይድ መንስ እግዚአብሔርን የሚሰድቡበት እንደማለት ነው። በቃ ሆም ብለው ስራዬ ብለው በእግዚአብሔር የጨከነ ማንነት፣ ልባቸው በጣም ጨክኗል፣ ደንድኗል። ከምን የተነሳ? ከአስተሳሰባቸው ከንቱነት የተነሳ። ኢየሱስ ክርስቶስ በማቆስ ወንጌል ምዕራፍ 3 ላይ በምኩራብ በተገኘ ጊዜ በዛ ሰንበት ስለነበረ ሊፈወስ የሚችል የሆነ ሰው በመካከላቸው በገባ ጊዜ የነበሩት ፈሪሳውያንና ሰዱቃውያን በጣም ሆን ብለው ይጠብቁት ነበረ። ይፈውስ ይሆን? ሰንበትን ይሰብር ይሆን የሚል ሐሳብ ነበራቸው። በጣም ይህንን በተመለከተ ጊዜ እንደዚህ ይላል፣ ስለ ልባቸውም ድንዛዜ አዝነው ይላል። ስለ ልባቸው ምን ድንዛዜ? ይሄ የልብ ድንዛዜ፣ ይሄ የልብ ጨለማና ድንዳኔ ተመሳሳይ ቃል ነው። መሆን ያለበትን ነገር እንዲሆን እያወቁ ነገር ግን በእውነት ላይ ማመጽ ማለት ነው። ሮሜ ምዕራፍ 1 ከቁጥር 18 ጀምሮ ባለው ሐሳብ ውስጥ ሲናገር እግዚአብሔር ራሱን በብዙ በተለያየ መልኩ ገልጦ አሳይቶ እውነትን በክፋታቸው አፍነው የሚይዙ ይላቸዋል። እውነትን በምናቸው? በክፋታቸው። ስለዚህ በቃ ዶን ቢ ሰርፕራይዝ ወተን የምንመለከተው ነገር የእግዚአብሔርን ነገር እያወራን እያወጅን እየተናገረን ሰዎች ለዛ ነገር እምቢ ማለታቸውና እምቢተኝነታቸው የአስተሳሰባቸው ከንቱነት ያመጣው ውጤት ነው። ወገኖች ከእግዚአብሔር ሕይወት ተለይተዋል ይላል። በጣም ንጽጽሩ በጣም የሚገርም ንጽጽር ነው። ከእግዚአብሔር ሕይወት ምን አድርገዋል? ተለይተዋል። እግዚአብሔር ሊመለክ እንደሚችል የእሱን መለኮትነት ማንነቱን ገልጦ አሳይቷቸው፣ የሮሜው መጽሐፍ ደግሞ ምንድን ነው የሚለው? ፍጥሩናንን ያመልኩ ዘንድ ወደዱ ብሎ ይናገራል። በጣም ይሄ ጡዘት ወይም ደግሞ ይሄ ዙረት ዳውንዋርድ ስፓይራል የሚለው አባባል በጣም ድንዛዜና ቅጥ ለሌለው ማንነት ወገኖቼ፣ ኃጢአት ልባቸውን አጨልሞ አደንዝዞ በዛ ብቻ አላበቃም። ነገር ግን ቅጥ ለሌለው ማንነት አሳልፎ ሰጣቸው። ይሄ ሁሉ ከየት መጣ ብለን ስንል ከአስተሳሰብ ከንቱነት። ስለዚህ እናውልቅ፣ እንታደስ፣ እንልበስ ብለን ስንል ጳውሎስ እያስጠነቅቃቸው ነው ያለው። ጳውሎስ የሚላቸውን ነገር በደንብ ተመልከቱ። ስለዚህ ይህንን እነግራችኋለሁ፣ በጌታም አደራ እላችኋለሁ፣ በአስተሳሰባቸው ከንቱነት እንደሚኖሩት እንደ አሕዛብ ልትመላለሱ ምን አያደርግም አይገባም። እዛው ምዕራፍ ቁጥር 1 ላይ እንግዲህ በጌታ እስር የሆንኩትኝ እኔ በተጠራችሁበት መጠራታችሁ እንደሚገባ ትመላለሱ ዘንድ እለምናችኋለሁ። የዛሬዋ ያለችዋ በዚህ ዘመን ያለችዋ ቤተ ክርስቲያን አይ ቲንክ በጣም ቻሌንጅ ልንደረግ ይገባል ብዬ አስባለሁ። የምንኖረው ኑሮ ከዓለም የተለየ ማንነትን ሊያሳይ የሚችል ጳውሎስ በጣም በግልጽ ያላችሁ ያለው ነገር ምንድነው? እሱ ትታችሁት የመጣችሁትን ያንን ኑሮ የእውነት መተዋችሁ መታየት አለበት። ስለዚህ እነሱ በአስተሳሰባቸው ከንቱነት ሲመላለሱ በእነሱ ይገለጥ የነበረው ያ ከንቱነት በእናንተ እንዳይታይ፣ ንግግር፣ ቋንቋ፣ ማንነት፣ ህይወት በሚወልቀው በአሮጌውን ማንነት በማውለቅ የአዲሱን ማንነት ደግሞ በእኔና በእናንተ የለበስነውን እንዲጠበቅ በሚያደርገው መታደስና መለወጥ። ስለዚህ እነዚህ ሰዎች አለማወቅ ሆን ብለው ከላይ ወደ ታች ሲወርዱ ማለት ነው፣ ወደ መደንደን፣ ከመደንደን ደግሞ ወደ ሴሰኝነት፣ ከሴሰኝነት ደግሞ ወደ ለየለት የሞራል ውድቀት፣ ይሄ ዳውንዋርድ ስፓይራል የሚሉት ማለት ነው። በጣም እየወረዱ 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 ነው የሄዱት። ስለዚህ መጽሐፍ ቅዱሳችን በጣም የሚናገረው ነገር አለ። ከእምነት ስተው ህሊናቸው እንደደነዘዘባቸው የሚል አንደኛ ጢሞቴዎስ ምዕራፍ 4 ላይ እንደዛ የሚናገር ቃል አለ። አንዳንዴ በጣም ዋጋ የማንሰጠው ትኩረት የማንሰጠው ነገራችን ሊያደነዝዘን ይችላል። በደንብ ተግባብተናል አይደለ? ዋጋ የማንሰጠው ቦታ የማንሰጠው ነገር ሊያደነዝዘን ይችላል ወገኖች። በጣም ከደነዘዝን ደግሞ አደገኛ ነው። በእውነት የእግዚአብሔር ምሕረት እንዲደርስና እንዲመልሰን፣ ስለዚህ ሆን ብለን እኔና እናንተ ለእግዚአብሔር በተሰጠ ማንነት ይህንን ጳውሎስ እንግዲህ ያልታደሰ አይምሮ እግዚአብሔርን ደስ ለማሰኘት ስለማይችል ሮሜ ምዕራፍ 8 ቁጥር 7 ላይ ምን ብሎ ይናገራል? ለኃጢአት የተገዛ አይምሮ ከእግዚአብሔር ጋር ጠበኛ ነው፣ ለእግዚአብሔር ሕግ አይገዛም፣ መገዛትም አይችልም። ያው በጣም የማይመች አይነት ስብከት እና ትምህርት ነው አይደለ? And I think ምንም አማራጭ የለንም። ክርስቶስን እንከተላለን ብለን ካሰብን፣ ይሄ ለእኔም ለእናንተም ማለት ነው፣ ክርስቶስን እንከተላለን ብለን ካሰብን ከክርስቶስ ጋር የሚያስማማንን ነገር ቆርጠን ወስነን መያዝ አለብን። በቃ ሌላ ምንም አማራጭ የለን። ማለት ጌታ አዳኝነቱን ብቻ ሳይሆን ጌትነቱን ብለናል አይደለ? ጌትነቱን ብለን ስንል የእሱ ተገዢዎች፣ ባሪያዎች መሆናችንን የምናሳየው እሱ በእኛ ላይ ባለቤት መሆኑ፣ ለእሱ በመገዛት ሰው ለሁለት ጌታ መገዛት አይችልምም ብሎ ይናገራል መጽሐፍ ቅዱስ። ስለዚህ ኃጢአት አስቀድሞ አእምሯችን ላይ ተጽዕኖን ያሳድራል፣ ሐሳባችንን ይሄ ማንነታችንን ይቀርጸዋል። ጳውሎስ የወደቀውን የሰውን ልጅ ሁኔታ መልኩን እንድናይ የሚያደርገውን ውስጣዊ ማንነት የተሳሰረውና ውጫዊውን ማንነት የተበላሸ እንደሆነ እንድናይ ስለፈለገ ይሄ በእግዚአብሔር እይታ ሲታይ ያ የኔና የእናንተ ከእግዚአብሔር የተለየበት ማንነት ለሌላ ለከፋ ነገር አሳልፎ ይሰጠናል። ስለዚህ በዛ እንዳትመላለሱ አደራ አላለሁኝ። ስለዚህ ሰው በስጋዊነትና በስጋዊ ማንነት ሳያድግ ሳይለወጥ የሚቀጥል ከሆነ በጣም አደጋ አለ ማለት ነው። ጳውሎስ እኮ እያለ ያለው እኮ በዚህ ስጋዊነት አትመላለሱ፣ ይሄ ጥሪ አይደለም የደረሳችሁ። ላላመኑት አይደለም እየተናገረ ያለው ጳውሎስ፣ ላመኑት ነው። ምሕረትን ማድረግ ካለብን ምሕረት እንድናደርግ፣ ይቅርታን ማድረግ ካለብን ይቅርታን እንድናደርግ። ባለፈው እንዳልኩትኝ ስጋዊ ልንሆን እንችላለን፣ ነገር ግን ስጋዊ ሆነ ልንቀር አንችልም። እነዚህ ሰዎች አሁን ጳውሎስ በጣም በንጽጽር የሚያሳየው በክርስቶስ ደግሞ አዲስን ማንነት ያገኘው ሰው ምን ይመስላል ብሎ ሲናገር ቁጥር 20 እስከ 21 ባለው ሐሳብ ላይ ጳውሎስ እንደዚህ ብሎ ይላል፣ እናንተ ግን ክርስቶስን ያወቃችሁት እንዲህ ባለ መንገድ አይደለም። በእርግጥ ስለ እርሱ ሰምታችኋል፣ በኢየሱስም እንዳለው እውነት በእርሱ ተምራችኋል። ክርስቶስን ያወቃችሁት እንደዚህ ባለ መንገድ አይደለም። በእርግጥ ስለ እርሱ ሰምታችኋል፣ በኢየሱስም እንዳለው እውነት በእርሱ ተምራችኋል። የክርስቶስ ሕይወት ወገኖቼ ክርስቶስን በማወቅ እርሱን በመማር የሚጀምር ነው። የትኛውም ቦታ ላይ የእግዚአብሔርን ቃል የሚያስተምሩን ሰዎች ክርስቶስን ማዕከል አድርገው ካላስተማሩን በጣም ጥያቄ መጠየቅ አለብን። ክርስቶስ ዋና ያልሆነበት፣ የእግዚአብሔር ቃል ማዕከሉ ያልሆነበት ብዙ ስብከቶች ብዙ ትምህርቶች በተለያየ መንገድ እንሰማለን አይደል? ግን የምንሰማቸው ነገሮች ክርስቶስን ማዕከል የማያደርግ ከሆነ ወደ ክርስቶስ የማያስጠጋን ከሆነ ክርስቶስን መማር ወገኖቼ ከመረጃ ያለፈ ነው። ለክርስቶስ ጥሩ መረጃ አለኝ ብለን የምንለው አይደለም። ክርስቶስን በግል ማንነቱን ማግኘት ማወቅ ነው። ወልጊዜ ለልጆቼ የምላቸው ነገር አለ። ክርስትና ሃይማኖት አይደለም፣ ከግለሰቡ ከክርስቶስ ጋር መገናኘት ነው ላቸዋለሁ ሁልጊዜ። እና ለባይብል ስተዲ ቁጭ ባለን ቁጥር ክርስቲያኒቲ ኢዝ ኖት ሪሊጅን ኢትስ ኤ ሪሌሽንሺፕ ዊዝ ዘ ፐርሰን፣ ከክርስቶስ ጋር ጥልቅ የሆነ ቅርብ የሆነ ግንኙነት ማድረግ ነው። ያንን አይነት አስተሳሰብ ይዘው እንዳያድጉ ስለምፈልግ ማለት ነው። ስለዚህ ክርስቶስን ማወቅ እርሱን ክርስቶስን መረዳት ይሄ በጣም ወሳኝ የሆነ ነው ወገኖች። እርሱን መስማት በእርሱ መማርና በክርስቶስ ኢየሱስ ያለውን እውነት በማወቅ እተኛ ደቀ መዝሙርነት ማዕከል የሚያደርገው ግለሰቡን ክርስቶስን ነው። እዚህ ቦታ ላይ ያለነው የክርስቶስ ደቀ መዛሙርት ነን። የማንም ግለሰብ ደቀ መዛሙርት አይደለንም። አይ ሰዎች በጣም ሰዎችን የራሳቸው ለማድረግ ጥረት ያደርጋሉ አይደለ? እንደዚህ አይነት ነገሮች ሰምታችኋል አይታችኋል አይደል? ሰዎች ለሆነ ዲኖሚኔሽን ታማኝ እንዲሆኑ በጣም ይፈልጋል አይደል? ነው ያ አይደለም? የእግዚአብሔር ሐሳብ የእግዚአብሔር ግብ የእግዚአብሔር ዓላማ ያ አይደለም። ጳውሎስ ያንተነን የሚሉት ሰዎች ሁሉ ነበሩ በዙሪያው። አንደኛ ቆሮንቶስ ምዕራፍ 1 ታስታውሳላችሁ አይደል? ጳውሎስ ምንድን ነው ያላቸው? እሁን ጳውሎስ ለእናንተ ተሰቅሏልን? በጣም ጥያቄው ራሱ የሚገርም ነው። እኔ በቃ የጳውሎስ ነኝ፣ እኔ የአጵሎስ ነኝ፣ እኔ የጴጥሮስ ነኝ የሚሉ በጣም አሪፍ አሪፍ ቲሞች ነበሩ። በጣም ደስ ይላል አይደል? የእንትና ነኝ ለእንትና ታማኝ ነኝ ሲባል አሁን በጣም ሎያሊቲ በጣም ይፈልጋል አይደል? አይደለም የክርስቶስ ሆነን መገኘት ወገኖች፣ በጣም የክርስቶስ ሆነን መገኘታችን ነው ዋጋ ያለው። ከእርሱ ጋር ያለን ግንኙነት፣ እርሱን መስማታችን እውነተኛ ደቀ መዝሙር ማዕከል የሚያደርገው ክርስቶስን ነው። ይሄ ክርስቶስ የእርሱ ባህሪ የእርሱ ትምህርት ማቴዎስ ወንጌል ምዕራፍ 11 ላይ ቀንበሬን ተሸከሙ ከእኔም ምን አድርጉ ተማሩ፣ እኔ በልቤ የዋህና ትሑት ነኝና ለነፍሳችሁም እረፍትን ታገኛላችሁ። ለካስ ከእሱ ስንማር የእሱን ባህሪም ጭምር ነው የምንካፈለው። ከክርስቶስ ተምሬ ክርስቶስ የኖረውን ነው እንጂ የምኖረው ክርስቶስ ያልኖረውን ልኖር አልችልም። ጳውሎስ በአስተሳሰባቸው ከንቱነት የሚኖሩትንና ነገር ግን በክርስቶስ በቅዱስ መንፈስ አማካኝነት የታደሱ የተለወጡትን ሰዎች ማንነታቸውን እንዲያዩት እንዲያቆሙበት የሚፈልገው ከአሮጌው ማንነት አስተሳሰብ ወጥተው ክርስቶስን ማዕከል ያደረገ አእምሯቸው የተለወጠ በመንፈሱ አማካኝነት የሚታደስና ከእሱ ከክርስቶስ ጋር ግንኙነት ያለው ማለት ከክርስቶስ ጋር ግንኙነት ያለው ሲባል ወገኖቼ በጣም ጊዜ ሰጥተን እግዚአብሔርን ቃል በማንበብና በማጥናት በማሰላሰል ያለ እኔ ምንም ልታደርጉ አትችልምና አትችሉምና ብሎ ስለሚል ጠዋታችንን ለጌታ አሳልፈን በመስጠት ወገኖቼ በዚህ ክፍል ውስጥ በጣም የምንመለከተው ትኩረት የሚያደርገው ነገር ክርስቶስን መማር፣ መረዳት፣ ማወቅ፣ መገንዘብ፣ ሐሳባችንን በእርሱ ላይ ትኩረታችንን በእርሱ ላይ በማድረግ የእኛን ማንነትና እውነታ የሚበይነውን ወሳኝ የሆነውን ነገር መረዳት ማለት ነው። የእምነታችንን ጀማሪ ፈጻሚ የሆነውን ኢየሱስን ተመልክተን ዕብራውያን ምዕራፍ 12 ላይ የሚናገረው ስም አይደለ? ኢየሱስን ተመልክተን በፊታችን ያለውን ሩጫ በምን እንሩጥ ይላል? በትዕግስት እንሩጥ። ጳውሎስ በጣም እኮ ቀናተኛ የሆነ ሰው ነበር አይደለ? ጳውሎስ ለሃይማኖቱ የሚቀና እንደውም ከዛም አልፎ በጣም ቤተክርስቲያንን ሁሉ አሳዳጅ ነበር። ነገር ግን ወደዚህ ጌታ ወደ ትክክለኛው ማንነት ሲመጣ ወደ እርሱ መረዳት ሲመጣ ግን ያ እይታውና ነገሩ ሁሉ ተቀየረ። ጴጥሮስ ክርስቶስ ማንነቱ ሲገባውና ሲረዳ የክርስቶስን ማንነት መስበክም ብቻ ሳይሆን ነገር ግን መስዋዕት ሆኖ ራሱን እንኳን ለመስጠት ፈቃደኛ ሆነ። ለካስ ከክርስቶስ ስንማር እርሱ ሲገባን ህይወታችን እርሱን መምሰል ብቻ ሳይሆን ዋጋ በሚጠይቀን ነገር ውስጥ ሁሉ ዋጋን ለመክፈል በጣም ፈቃደኞች ነን። ይህንን መለወጥ ስንለወጥ ቀድሞ ስለነበራችሁበት ህይወትም አለ በሚያታልል ምኞቱ ከሐሳባችን ጋር የተገናኘ ነው። ቅድም ተነጋግረናል አይደል? ምኞታችን ከሐሳባችን ጋር በጣም የተገናኘ ነው። በሚያታልል ምኞቱ የጎደፈውን አሮጌውን ሰውነት ምን አድርጉት? አውልቁት። አውልቃችሁ እንድትጥሉ እንደውም የሚለው አውልቃችሁ እንድትጥሉ ውጪ ስራ ምናምን ሰርተን ወደ ውስጥ ስንገባ በጣም ልብሳችን ሲቆሽሽ ወይም ደግሞ የሆነ ነገር ሲሆን በተለይ ደግሞ አሁን ሰመር ላይ በጣም ሰውነታችን ላብ ምናምን ይኖረውና ይቆሻል፣ ያስታውቀናል አይደለ? ቤት ስንገባ ያንን እንደዋላል ከምን አውልቄ ልገላገለው አይነት ነገር ነው ምንለው። በቃ ያንን አይነት ስዕል ነው የሚስልላቸው። አውልቃችሁ ምን አድርጉት? ጣሉት። መቼ ልገላገለው አይነት ነገር ደግሞም አለ በአይምሯችሁ መንፈስ እንድትታደሱ። እናውልቅ፣ እንታደስ። እውነተኛ በሆነው ጽድቅ እንዲሁም ቅድስና እግዚአብሔርን እንዲመስል የተፈጠረውን አዲሱን ሰው እንድትለብሱ። እናውልቅ፣ እንታደስ፣ እንልበስ። ወገኖች፣ ክርስቶስ አስተሳሰባችንን እንደገና ወደ መለወጥ እንዲያዘነብል ያደርገዋል። እሱን ስንረዳው ወደ መለወጥ እንድንመጣ ነው የሚያደርገን። እግዚአብሔር ባለፈው ተነጋግረናል፣ ሞራላዊ የሆነ ማሻሻያ አይደለም በእኛ ህይወት ውስጥ የሚሰራው። እግዚአብሔር እኮ አዲስን ልብ ነው አይደለ? ድንጋዩን ልብ ከእነሱ አውጥቼ አዲስን ልብ እሰጣቸዋለሁ። ስለዚህ እግዚአብሔር የእኛን ህይወት ሲለውጥ የእውነት ይለውጠዋል። ልናድግ እግዚአብሔር ይጠብቃል። ምክንያቱም ሁሉን ነገር ሰጥቶናል፣ ቱሎች ሰጥቶናል። ባለፈው መግቢያ ላይ ትጥቅ ብቻ የሚለውን ምሳሌ ነግሬያቸዋለሁ አይደለ? ከዛ ባለፈ መልኩ እግዚአብሔር ለእኔና ለእናንተ የሰጠን ነገር አለ። ቃሉን ሰጥቶናል፣ መንፈሱን ሰጥቶናል። ወገኖቼ፣ ክርስቶስን መረዳት፣ የአሮጌውን ሰውነት ማንነት ማውለቅ፣ አውሮጌውን አውልቀን አዲሱን መልበስ ሆን ብለን የምናደርገው ነገር ይሄ አዲሱ ማንነት ለቅድስና በእግዚአብሔር መልክ ለመኖር የተሰራ ማንነት ስለሆነ ናፍቆቱና ረሃቡ ሰማይና ሰማያዊ ነው። አይ የምድሩን ነገር ትተን ሰማያዊውን ማሰብ እንድንችል ቆላሲያስ ምዕራፍ 3 ላይ የሚናገረው ቃል አለ አይደለ? ህይወት ሞታችኋልና ህይወታችሁን ከክርስቶስ ጋር ተሰውሯልና። አይ የሞተው ያ ማንነት የምድሩንና ምድራዊውን ሳይሆን ሰማያዊውን ነው። ለምንድን ነው እኔና እናንተ በምድርና ምድራዊው ነገር እንድንያዝ በጣም ትልቅ ፈተና ውስጥ የምንገባው ብለን ስንል ራሳችንን ያላጋለጥንለት የእግዚአብሔር ቃል ሙሉ ለሙሉ ስላላገኘን ነው። በእርግጠኝነት ለመንፈሳዊው ነገር ዋጋ ሰጥተን የእግዚአብሔርን ነገር ብንፈልግ፣ ወገኖች ያቺ ሴት እንቁ በጠፋባት ጊዜ ያደረገችውን ምሳሌ ባለፈው አንስተናል አይደለ? ቤቱን ሁሉ ዘጋግታ እንቁዋን መፈለግ ፈለገች። መንፈሳዊ ነገር በጣም ዋጋ ስላለው ያንን ዋጋ ብንሰጥ፣ ወገኖች በህይወታችን ውስጥ በጣም የሚናፍቀን እንድናገኘው የምንጓጓው የክርስቶስ የሆነውን ነገር። በፊት የሚስበን ዜና የተለያየ ነገር ከሆነ ልክ ያ ነገር በውስጣችን መቀጣጠል ሲጀምር ናፍቆታችን፣ ረሃባችን ወደ ማን ይሆናል? ወደ እርሱ ይሆናል። ስለዚህ አዲሱ ማንነት እግዚአብሔርን፣ ቅድስና ቁጥር 24 ላይ የሚናገረው ነገር ምንድን ነው? እሱ እውነተኛ በሆነው ጽድቅ እንዲሁም ቅድስና እግዚአብሔርን እንዲመስል የተፈጠረውን አዲሱን ሰው እንድትለብሱት ነው። መልበስ ፈቃድን ይፈልጋል። ክርስትና ላይ በጣም እኛ አንዳንድ ጊዜ ቁጭ ብለን የሆነ ተአምር መጥቶ እንዲነካን አይነት ነገር ነው የምንፈልገው አይደለ? እንደዛ ግን አይደለም። እስ አንፎርቹኔትሊ በጣም የተሳሳተ ነገር ነው፣ በጣም በመካከላችን የለመድ ነው። እንደዛ አይደለም። እንድትለብሱት ሲል ክሎዜታችን ጋር ሄደን እኮ ነው ልብሳችንን ፈልገን የምንለብሰው። ፍላጎት ማለትም እኔና እናንተ ከእሱ ጋር መስማማትን ማለት ነው። እግዚአብሔር ሁላችንን የሚርዳን ወገኖች፣ አእምሯችን ለብቻው ማድረግ የማይችለውን መንፈስ ቅዱስ ያደርጋል። እግዚአብሔር እንዲሁ አይደለም የተወን አለ። ለብቻችሁ አልተዋችሁም ኢየሱስ ክርስቶስ የተናገረው ቋንቋ በእውነትም አጽናኝን እልክላችኋለሁ ብሎ እንዳለ በጣም ሰዎች የማይረዱት የማይገባቸው እኔና እናንተ ጋር ያለ አጽናኝ አለ። አዲሱን ሰው መልበስ በእግዚአብሔር ጽድቅና ቅድስና የተፈጠረውን አዲሱን ሰው ሆነን እንድንገኝ ያደርገናል። ወገኖቼ መታደስ፣ መለወጥ የዕለት ተዕለት ህይወት ሂደት ነው። ተለወጡ የሚለው ሐሳብ ወገኖቼ ቀጣይነት ያለው ተግባር ነው። አንድ ጊዜ ሆኖ የሚቆም አይደለም። በእግዚአብሔር ቃል በጸሎት እሱን በመታዘዝ ህብረት በማድረግ የእድሜ ልክ ሂደት ነው። በራሳችን ችሎታ አይደለም፣ ነገር ግን በመንፈስ ቅዱስ ክህሎት አማካኝነት የሚከወን ተግባር ነው። እግዚአብሔር መልክ ብሎ የሚለው ሐሳብ የነገረ መለኮት ምሁራን ኢማጎ ዴይ ይሉታል። ኢማጎ ዴይ ማለት ይሄ በእግዚአብሔር መልክና አምሳል የተፈጠረው ማለት ነው። ስለዚህ ይሄ በእግዚአብሔር መልክ የተፈጠረው ብሎ ሲል ለጽድቅ የተፈጠረው የእግዚአብሔርን ባህሪ የሚያንጸባርቀው የእግዚአብሔርን ባህሪ ተካፋዮች ናችሁ ብሎ መጽሐፍ ቅዱስ እንደሚናገር ሁለተኛ ጴጥሮስ ምዕራፍ 1 ላይ ወገኖች፣ ይሄ በእኛ መንፈስ ቅዱስ የተለወጠውን ማንነታችንን መቆጣጠር ሲችል የእግዚአብሔር ቃል ያለ መንፈሱ፣ መንፈሱ ያለ እግዚአብሔር ቃል። ስለዚህ በስጋና በመንፈስ መካከል የማያቋርጥ ውጊያ አለ። ሮሜ ምዕራፍ 7 ገላትያ ምዕራፍ 5 ያንን ይናገራል። ነገር ግን በሁለቱ መካከል ያለውን ውጊያ ለማሸነፍ ወገኖቼ የኔና የናንተ አሮጌውን ማንነት ማውለቅ፣ አዲሱን መልበስ፣ በጽድቅ ያገኘነውን ህይወት በመንፈስ ቅዱስ አማካኝነት በህይወታችን ይሆን ይከናወን ዘንድ ራሳችንን በመስጠት ተግባራዊ የሆኑ ምሳሌዎችን ብናነሳ የተወሰኑ ነገሮችን አንስቼ ሐሳቤ እጨርሳለሁ። አንደኛው በጣም ቅዱስ ቃሉን ይሄ ሜሞራይዝ ማድረግ በቃል ማጥናት። ኦፍኮርስ እንግዲህ ከእድሜ ከ40 ዓመት በላይ ሲሆን በጣም ሜሞራይዝ ለማድረግ ይቸገራል ይባላል፣ ባልሳሳት ሰምቻለሁ። እንግዲህ ሳይንቲፊካሊ ትክክል ይሆን አይሆን እርግጠኛ ባልሆንም፣ ግን በጣም ቃሉን ማሰላሰል የምንችልበትን ማንነት ማግኘት፣ አንተን እንዳልበድል ቃልህን በልቤ ሰወርኩኝ፣ ሰይጣን ያመጣለትን ፈተናዎች ሁሉ ያለፈበትን መንገድ ኢየሱስ ክርስቶስን ስንመለከት የእግዚአብሔርን ቃል በመጥቀስ ነው አይደለ? እነዛን ሁሉ ፈተናዎች ያለፈው። ሁለተኛው ለመለወጥ እንጸልይ፣ መጸለይ አለብን። ለውጠኝ ብለን ማለት መቻል አለብን። ልለወጥ፣ አእምሯችን ይለወጥ ዘንድ እግዚአብሔር በመንፈሱ አማካኝነት እንዲለውጠን። ዳዊት ከውድቀቱ በኋላ መዝሙር 51 ላይ ምን ብሎ ጸለየ? አምላኬ ሆይ ንጹሕ ልብን ፍጠርልኝ፣ ቀና የሆነውን መንፈስ በውስጤ አድስ። እንደ ስጋ የሚኖሩ ሐሳባቸውን በስጋ ፍላጎት ላይ ያሳርፋሉ፣ እንደ መንፈስ የሚኖሩ ግን ሐሳባቸውን በመንፈስ ፍላጎት ላይ ያደርጋሉ። የስጋን ነገር ማሰብ ሞት ነው፣ የመንፈስን ነገር ማሰብ ሕይወትና ሰላም ነው። መንፈሳዊ የሆኑትን የሕይወት ስርዓቶች ይሄ ዲሲፕሊንስ እነሱን ማዳበር ማለትም ህብረት ማድረግ፣ አብሮ ከወገኖች ከቅዱሳን ጋር መገናኘት። እንግዲህ ከክርስቶስ ጋር ከተነሳችሁ የክርስቶስ በእግዚአብሔር ቀኝ በተቀመጠበት በላይ ያሉ ነገሮችን ፈልጉ፣ ቆላሲያስ ምዕራፍ 3 ላይ ያለው ሐሳብ። ለተጠያቂነት ራሳችንን እንስጥ። በቃ ወንድሞች እህቶች፣ አብረውን ያሉ ሰዎች በቃ ተጠያቂ እንድንሆንላቸው። ማለትም ብረት ብረትን እንደሚስል ሰውም ሌላውን ሰው እንዲሁ ይስለዋል። ሰው የዋለውን አይደለም ይመስለው። ስለዚህ ውሏችንን ስለምንመስል በእኔና በእናንተ ህይወት ውስጥ ያለው የመንፈሳዊ ህይወት ጉዞ እንዲያድግ እንዲበረታ የኔና የእናንተን ህይወት ሊቀርጹ የሚችሉ ወንድሞች እህቶች፣ እነሱ ተጠያቂዎች መሆንን እንልመድ። ድካማችን ሲገባን፣ አሮጌው ማንነታችን ብቅ ሲል፣ አንድ ወንድም አንድ ስንኝ አለው ግን አላስታውሰውም እና የጠዋቱ ማንነትና የከሰዓት በኋላው ማንነት የሚል ጠዋት ላይ መስቀል ላይ ውሎ ከሰዓት በኋላ ላይ ከመስቀል ላይ የሚወርደው ሰውዬ ማለት ነው። ጠዋት ሲነሳ በቃ መስቀል ላይ ነኝ አይነት ነገር ነው። ከሰዓት በኋላ ግን ይወርዳል ከዛ ላይ እና በጣም ስለተቸገረ የጠዋቱን ማንነቴንና የከሰዓቱን ማንነቴን የሚል ግጥም አለው እና ይሄ በጣም አስተሳሰባችንን ሀሳባችንን የሚይዝ አሮጌው ማንነታችን ብቅ ስልብል በንስሐ ወደ ጌታ መመለስ። ወገኖች ትልቁ በጣም ዋናው ጥያቄ ከክርስቶስ ጋር አብረን በመጓዝ እያደግን ነው ወይ? ጉዞ ላይ ነው ያለን እና ከክርስቶስ ጋር እየተጓዘን እያደግን ነው ወይንስ ክርስቶስን እንደ መረጃ በመረጃ ያህል ስለ ክርስቶስ መረጃው ኖሮን በዛ እየተጽናናን ነው ወይ ያለ ነው? ሐሳቤን እየጠቀለልኩኝ። ስለዚህ ሶስት ነገሮችን በዚህ ሐሳብ ውስጥ እንዲሁ መያዝ እንችላለን። አእምሯችን በራስ ጥረት ሳይሆን ከክርስቶስ ጋር ካለን ግንኙነት የተነሳ ይለወጣል። አማኝ የሆንን ክርስቲያኖች አዲስ የሆነ ሞራላዊ ወይም ደግሞ ግብረ ገብ ማንነትን አንቀበልም። በክርስቶስ የተመሰረተ አዲስ ማንነትን እንቀበላለን። የታደሰ አእምሮ የዳግም ውልደት ውጤት ነው። ይሄ ዳግም ውልደት በመቀደስ የሚያድግ ነው። እግዚአብሔር ይርዳ። ማደጋችን በእውነት በነገር ሁሉ ይገለጥ ዘንድ መጽሐፍ ቅዱስ ያንን ነው አይደል የሚናገረው? ስለዚህ ማደግህ በነገር ሁሉ ይገለጥ ዘንድ በእነዚህ ነገሮች ብሎ እንደሚል ወገኖች ይሄንን በጣም እንድናስተውል ልባችን አይምሯችን የጌታ መሆን እንዲችል ሁላችንንም ጌታ ይርዳን በእግዚአብሔር